ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጀነስልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 2 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ መጋቢት 2 ቀን 464 ቀናት አለፋቸው። ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በምዕራብ ኢትዮጵያ በወለጋ በኦነግ አሸባሪዎች የሚካሄደው በተለይ በአማራዎች ላይ ያነጣጠረው የዘር ማጽዳት ዘመቻ ተባብሶ እንደቀጠለ ነው። በወያኔ ዘረኞች የተመሰረተውና አሁን በስልጣን ላይ ያለው ኦህዴድ ተፈናቃዮችን፣ ሟቾችንና ቆስለኞችን በሚመለከት ዝምታን መርጧል። የባንክ ዘረፋን ደምቢዶሎ ዩኒቨርሲቲ ተማሪዎች እገታን አስመልክቶ እንኳን እርምጃ ሊወስድ ድርጅቱን የሚያበረታታ ነው የሚመስለው። ሌላው በወያኔ ህልውና ያገኘው በአዴን እወክለዋለሁ የሚለው ህዝብ ለሚደርስበት ግፍ በአጋርነት ቆሞ አያውቅም። አክራሪ ጸረ አማራ ጸረ ኢትዮጵያ ኦሮሞዎችን ባህር ዳር ድረስ ጋብዞ ካባ ሸልሞ ማንነቱን አስመስክሯል። በስልጣን ላይ ያለው አገዛዝ ሰላምን ማስከበርና ስነ ስርዓትን መቆጣጠር ካልቻለ ህዝብ ራሱን ተከላክሎ ሙሉ መብቱን ማስከበር መቻል አለበት። በሰሜኑ የአገራችን ክፍል ከወያኔ ጋር በሚደረገው ጦርነት ተሸፍኖ እየተባባሰ ያለው የዘር ማጥፋት ወንጀል በየትኛውም የሰብአዊ ተሟጋች ተብዬዎች ቦታ ተሰጥቶት አይነሳም። ትላንት ከትላንት ወዲያ በግፍና በገፍ የሚገደሉ አማራዎች ደመከልብ ሆነው ከሁለት ወራት በፊት በትግራይ ተገደሉ ለተባሉት ዓለም አቀፍ ሚዲያ የሰብአዊ መብት ተሟጋቾችና ምዕራባውያን አደንቋሪ ጩኸት እያሰሙ ናቸው። ራስን ከመከላከል ውጭ ሌሎች እንዲደርሱ መጠበቅ ህይወትን ያስከፍላል። በግፍ ለሚገደሉት ወገኖቻችን ድምጽ እንሆንላቸው፣ እንጩህላቸው። Let's go. ባይቆጭ አንገበግባል የምሁር ክፉ ዘወትር ገልቱ በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ በቅድሚያ እናቀርባለን። በማስከተልም ረቡዕ በአሜሪካ ርዕሰ ከተማ በዋሽንግተን ተደርጎ የነበረውን ሰላማዊ ሰልፍ አስመልክቶ ታዛቢው የላኩልንን ትዝብት አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በማይካድራ በሚገኘው የአቡነ አረጋዊ ቤተክርስቲያን የአማራ ተወላጆች የሆኑ ዜጎች ተገድለው የተቀበሩበት የጅምላ መቃብር መገኘቱን ጌቲ ኢሜጅስ የተባለው ዓለም አቀፍ ተቋም ዘግቧል። በአሁን ወቅት በማይካድራ በአሸባሪ ወያኔ ቡድን የተገደሉ ዜጎች ቁጥር ከ1300 በላይ መሆኑን የከተማዋ ነዋሪዎችና የሥራ ኃላፊዎች አስታውቋል። የወያኔ ቡድን ሳምሪ በሚል ስም ባደረጃቸው እንዱም የትግራይ ተወላጆች በሆኑ የቀድሞ ፖሊሶችና የሚሊሻ አባላት የተገደሉት እነዚህ አማራ ተወላጆች ብዙዎቹ ለባል ሀብቶች የጉልበት ሥራ የሚሰሩ ንጹሃን ዜጎች እንደነበሩም ጌቲ ኢሜጅ የተባለው ተቋም ገልጿል። ገዳዮቹ ቤት ለቤት እየሄዱ የአማራ ተወላጆችን እየመረጡ ጭፍጨፋውን የፈጸሙ መሆኑንና ሟቾቹ በስላታማ መሳሪያዎች ተጨፍጭፈው የተገደሉ መሆናቸውንና ከጭፍጨፋው የተረፉትም ደግሞ በጥይት ተደብድበው መሞታቸውን ተቋሙ ገልጽ አድርጓል። ቀደም ብሎም ብዙዎቹ ሟቾች በወቅቱ በየመንገዱ ዳር በውሃ ማፍሰሻ ቦዮች በወያኔው አመራር በተቆፈሩ ጉድጓዶችና ወርሻ ቦታዎች ላይ ተጥለው እንደተገኙም ተቋሙ አስታውሶ ዘግቧል። አንደኛው የወያኔ ቡድን አባልና እንዲሁም ቀደም ብሎ የፌደሬሽን ምክር ቤት ተብዬው ሰብሳቢ የነበረችው ኬሪያ ኢብራሂም መሐመድ ያለዋስ እንዲሁም ሌሎች ሁለት የወያኔ ባል ስልጣኖች በገንዘብ ዋስትና ከእስር እንዲፈቱ ተወስኗል። ኬሪያ ኢብራሂም ያለዋስ የተለቀቀችው ከፍርድ ቤት ውሳኔ በፊት ሲሆን ፍርድ ቤትም አልቀረበችም። ፖሊስ ኬሪያ መሐመድን ከፍርድ ቤት ውሳኔ በፊት የፈታበት ምክንያት መናልባት የወያኔ ቡድን አመራር አባላትን ለመክሰስ የሚያስችሉ ጠቃሚ መረጃዎች በመስጠቱ ሳይሆን አይቀርም የሚል ግምታዊ አስተያየት እየተሰጡም ይገኛሉ። ይህ በእንዲህ እንዳለ ረቡዕ መጋቢት 1 ቀን ለአሜሪካው ኮንግረስ የአሜሪካ ውጭ ጉዳይ ኃላፊ ብሊንከን በሰጠው ማብራሪያ ወስት ምዕራብ ትግራይ በአማራ ልዩ ኃይል የዘር ማጽዳት እየተካሄደ ስለሆነ ልዩ ኃይሉ ክልሉን ለቆ መውጣት አለበት የሚለው ሐሳብ በድጋሚ መገፋቱም ከአማራው አካባቢ ባለስልጣኖች ከፍተኛ ተቃውሞ አስከትሏል። ዴይሊ ሜል የተባለው በእንግሊዝ ሀገር የሚታተመው ጋዜጣ ሐሙስ መጋቢት 2 ቀን ባወጣው ትሙ በወያኔም ተላላኪዎችም ሆነ በአሜሪካ ውጭ ጉዳይ ኃላፊ የዘር ማጽዳት በሚል የሚነገረው ተራ ፕሮፖጋንዳ መሆኑን የአማራው አካባቢ ቃል አቀባይ ገልጿል ብሏል። ቃል አቀባዩ ለአጃንስ ፍራንስ ፕሬስ በሰጠው ቃለ ምልልስ በጦርነቱ ምክንያት የተወሰኑ ጥቂት ዜጎች ሊፈናቀሉ ቢችልም የጸር ማዝዳትም ሆነ በከፍተኛ ደረጃ የዜጎች መፈናቀል ያልተከሰተ መሆኑን አስረግጦ ተናግሯል። የአማራ ኃይል ከአካባቢው ጣይ የሚባለው መሰረት የሌለው ነው ካለ በኋላ አማራው በታሪክ ያማራ የነበረውንና ቀደም ብሎ በወያኔው ቡድን በኃይል የተወሰደበትን ቦታ በአሁን ወቅት ያስመለሰ በመሆኑ ማንም ሊጠይቀው አይችልም ብሏል። በሊንከንና ሌሎች የወያኔ ቡድን ወዳጆች የሆኑ የአሜሪካ ባለስልጣኖች በመረጃ ላይ ሳይሆን በወሬ ላይ የተመስረተው የዘር ማጽዳት ተከስቷል ብለው ሲጮሁ በማይካድራ በበኒሻንጉል በወለጋና በሌሎች ቦታዎች እየተካሄዱ ያሉትን የዘር ማጽፋትና የሽብር ተግባሮች ለማንሳት አይኔን ግንባር ያድርገው ማለታቸው ትዝብት ላይ ጥሏቸዋል። በተያዘ ዜና የተራድኦ ድርጅቶች ለትግራይ ክልል የሚያቀርቡት እርዳታ የተጠበቀውን ያህል እንዳልሆነም እየተነገረ ነው። በትግራይ እየተሰጠ ካለው የሰብአዊ እርዳታ ውስጥ 70 ከመቶ የሚሆነው እየተሰጠ ያለው ከሀገር ውስጥ ነው በማለት ለጋዜጠኞች መግለጫ የሰጠው ያገዛዙ ቃል አቀባይ በሩን ክፈቱ ሲል የነበሩ የእርዳታ ድርጅቶች አሁን በሩ ሲከፈት የተሄዳችሁ ብላችሁ ጠይቋቸው ብሎ ተሳልቋል። ባለፈው ማክሰኞ የካቲት 30 ቀን ምሽት ላይ በወለጋ ሆሮ ጉድሩ ጃርቲ ጅርቲ ጋ ወረዳ ሆሮ ዳይ በተባለ ቀበሌ 7 የአማራ ተወላጆች የሆኑ ዜጎች በአሸባሪ ታጣቂዎች መገደላቸውን የዓይን እማኞች ለዜና ተቋሞች ገልጸዋል። የሰባቱ አስከሬን የቀብር ስነስርዓት ረቡዕ መጋቢት 1 ቀን በጃው ቀበሌ መፈጸሙንና ገና ያልተገኙ አስከሬኖች መኖራቸውን እነዚሁ የዓይን እማኞች ገልጸዋል። ከተገደሉት ሌላ 3 ሰዎች ያካል ጉዳት ደርሶባቸው ወደ ሐኪም ቤት ተወሰዱ መሆናቸውም ታውቋል። የወረዳው ነዋሪዎች ጥቃቱን በመፍራት የወረዳው ዋና ከተማ ወደ ሆነችው ወደ ቱሉ ዋዮ ከተማ እየገቡ ሲሆን እስካሁን የተፈናቀሉት ሰዎች ቁጥር ከ1800 በላይ መድረሱም ይነገራል። በሌላ በኩል በበንሻንጉል ጉሙዝ ወደ ጫካና የተለያዩ አካባቢዎች ሸሽተው የነበሩ 80,000 የሚሆኑ ዜጎች ወደ ቀያቸው ተመልሰዋል ቢባልም አሁንም በርካታ ዜጎች በየመጠለያውና በተለያዩ ቦታዎች ይገኛሉ ተብሏል። የቤንሻንጉል ጉሙዝ አካባቢ አደጋ ስጋት ኮሚሽን ከቤንሻንጉል ጉሙዝ የተፈናቀሉ ዜጎች ቁጥር 196,000 የደረሰ መሆኑን ማስታወቁ የሚታወቅ ሲሆን ወደ ቀያቸው ተመለሱ የተባሉት ዜጎች ያጠቃላዩን ግማሽ እንኳን እንዳልሆነ ታውቋል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የሐሙስ መጋቢት 2 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ይቅርብኝ መማሩ መማር ከሆነማ አንጎል ደፍኖ መኖር ማወቅ ከሆነማ ህሊና ቢስ መሆን መንቃት ከሆነማ አይን ገልጦ መኝታ መብሰል ከሆነማ የደደቦች ታርጋ መማር ከሆነማ አገር ወገን ሽጦ ሰብእናን መቅሰፍ ማንነትን ክዶ ማወቅ ከሆነማ እነንቶኔን መሆን ለጠባቦች መንጋ በሎሌነት አድሮ በወገን መጨከን በሀገር መጨከን ይቅርብኝ ልደንቆር ይቀር ባልማረው ተማረ የተባለው ሰው መሆን ካቃተው ባይቆጭ ያንገበግባል የምሁር ክፉ ዘወትር ገልቱ ያልታደለ ትውልድ ስህተቱን ይደግማል ተብሏልም። ትውልድ ግን ምን ያህል አንዳንዴ ቢያንገበግብም ባለው የአድዋ ድል በዓል በቆራጥነት ያገሩን ያልተደረተ ስንቅ ይዞ ሲሰለፍ አሁንም አገር ወዳድም ቆራጥም ለትግል ዝግጁ መሆኑንም አሳይቷል። መሪነን ፖለቲከኞች ነን ያሉት ናቸው ገልቱ የሆኑበትና በቀጣይም ያስጠቁት። ከዚህ በላይ ግን በከፍተኛ ደረጃ የህዝብ ወቀሳና ውግዘት ኢላማ መሆን የሚገባው የምሁሩ ክፍል የኮሎኔሉን የፈረንጅ ቅጂ መጽሐፍ በአደባባይ የሚያደንቀው ለነፍሰ ገዳዮች ገንዘብ ሰብሳቢ የሚሆነውና ጠዋት ማታ በዘረኞች የሚነዳውና ዘረኛ የሆነው ነው። ኮሎኔሉ ታድሎ ይህ አይነት ከንቱ ምሁሮች በተለይ በውጭ አገሮች ፈልተውለታል። ወያኔም ኮሎኔሉም መጋዣዎች በብዛት አሏቸው። የወያኔ ተቃዋሚ ነን ሲሉ ከርመው ዛሬ ትግራዊ እንጂ ኢትዮጵያዊ አይደለንም በማለት አማራን አኩርፉ ባዮች አኩራፊዎችም ተከስተዋል። የኮሎኔሉ ቀኝ እጅ ሽመልስ አብዲሳ የተባለው ጉድ ነው። ኢትዮጵያን የመሰለች የብልሆችና ቆራጦች አገር ላይ ዛሬ ፋይዳ ቢስ ዘረኞች፣ ቡከኖች፣ ባንዳ አንጃዎች ሲፈነጩ ማየቱ ማንገብገብ ሲያንሰው ነው። ግብዙ ኮሎኔል ከኔም በላይ አዋቂ ላሳር ባይ ነውና ህዝብን በከፍተኛ ደረጃ ንቆ እንደ ልቡ የሚያዞረው የሚገዛው መስሎታል። ራሱን በሱፍ ሸትሮ የአድዋ አዝማች ሊሆን እንደ ከጀለውና እናጼ ምኒልክን ቦታ እንደነፈገው ሁሉ በየጊዜው አንገብጋቢ ጥያቄዎችና በፍሩሽካ ጉዳይ እያስረሳ የሥልጣን ሕይወቱን ሊያራዝም ይሞክራል። ኮሎኔሉና ዘረኛው አገዛዛቸው ዋና ግባቸው አማራንና ሌላን ህዝብ ቀጥቅጦ ተገዢ ማድረግ፣ መሬት መቀማት፣ ኦሮሚያ የሚባል ያልነበረ አገር ገንጥሎ ወይም በበላይነት መሰየምና የኮሎኔሉን ረጅም የሥልጣን ዘመን ማረጋገጥ ሆኖ እያለ ከጊዜ ወዲያ ጊዜ አውሬ ጠባብነቱን ለመሸፈን ኢትዮጵያ ብሎ ሲለፈፍ ጭብጨባውን የሚያጦፉለት ምሁሮች እንዳሉ በአሜሪካ ሲያደርጉት በቆዩት የድጋፍ ሰልፍ ያየነው ነው። በአገር ውስጥ የድጋፍ ሰልፉ ህዝቡ ሰጠኝ ያለው ከወያኔና ከደርግ ድጋፍ ሰልፍ ቧልት የተለየ እንዳልሆነ በጊዮርጊስ አዲስ አበባ ለአድዋ በዓል የወጣው አያሌ ህዝብ እቅጩን ነግሮታል። ግብዝ ነውና የሚሰማ አይደለም መከራ ካልመከረው በቀር። በባዕድ አገር ያሉ የተወሰኑ ከሻቢያ ደጋፊዎች ጋር በአንድነት ሰላማዊ ሰልፍ መውጣታቸው ምን ያህል እንደተጫወቱብን ገላጭ ነው። ሻቢያ ባለበት እስካለ ድረስ ቋሚ ዓላማው ኢትዮጵያን መጉዳት መበታተን ሆኖ እስከቀጠለ ድረስ መቼም የኢትዮጵያ አጋርና ወዳጅ ሊሆን እንደማይችል የታወቀ ነው። ሻቢያ ሌላ ነጻ አገር ነኝ ብሎ ከቆየ በኋላ ኮሎኔሉን ደግፎ ለምን ወደ አገራችን ጦር ይዞ እንደገባ ማወቅ ተስኗቸው ሊረዳን እኮ ነው የሚሉ ካሉ የሻቢያ አድጊ ሆነው ከከረሙት ውጭ ልናዝንላቸው ይገባል። ብዙም ጊዜ ሳይበጅ ሻቢያ የኮሎኔሉ ጣውንት ሆኖ ሊገኝ እንደሚችል መገመት መቃዠትም አይደል። የዘረኞቹ ሐሰት አጠንጣኞች ህዝብን በየጊዜው ሊያደናግሩ ሲሞክሩ እየከሸፈ ቢመጣም የለየላቸውና በውጭ አገር ነዋሪ የሆኑ ምሁሮች ግን ኢትዮጵያን በሚጎዳ ደረጃ መጃጃሉን መርጠው እንዳሉ ግልጽ ነው። ወዳጅ ጠላት መለየት ያቃተው ምሁር ለማፍራት ህዝባችን ላብ ደሙን አፍሶ መገኘቱ ዋጋ መክፈሉ ይቆጫል። መማር ከሆነማ አይን ከፍቶ መታወር ይቅርብኝ ባልማር ያለው ወገን ምንም አልተሳሳተም። ከዚህ ቀደም የአሜሪካው ፕሬዝዳንት የነበረው ዶናልድ ትራምፕ ግብጽ ያባይ ግድብ የተባለውን በቦምብ ልትደበድብ ትችላለች ብሎ መናገር የሌለበትን ሚስጥር በማውራቱ አስታራቂ ብሎ የሰየመው ኮሎኔል ጥሩ አጋጣሚ ያገኘ መስሎት አሜሪካ ደፈረን ግድቡ የኛ ነው ወዘተ በሚል የሚሰሙትን ሲያንጫጫ ታዝበናል። ከሱዳን ድንበር 40 ኪሎ ሜትር ብቻ የሚርቀውን ግድብ ግብጽ የመጨረሻ አማራጯ በቦምብ ማፍረስ መሆኑ ምንም የሚገርም ካለመሆኑም በላይ ስንለው እንደከረምነው የሱዳን መኮንኖች የመጨረሻ ወዳጅ ግብጽ እንጂ ኢትዮጵያ እንዳልሆነች መጠበቅም መታወቅም ያለበት ነበር። አሜሪካ የራሷን ብሔራዊ ጥቅም አሳዳጅ እንደመሆኗ መጠን ለጥቅሜ ግብጽ ከኢትዮጵያ ትበልጥብኛለች ማለት መብቷ ነው። ያገሩን ጥቅም አስቀድሞ ጠባቂ መሆን ያለበት ያገሩ መንግስት ሲሆን የኛዎቹ ትላንትም ዛሬም የኢትዮጵያን ጥቅም ለባዕድም ለግል ስልጣናቸውና ጥቅምም አሳልፈው መስጠት ነው ልምዳቸው። በቅርቡም ትራምፕ ለ8 አመት ኦባማ የተባለውን ወያኔ ደጋፊ ጉድ በመከተልነት ያገለገለውን ባይደን ፕሬዝዳንት በመሆኑ ለውጥ የመጣላቸው ይመስል አሜሪካ በደለችም ብለው ሊንጫጩ ተነስተዋል። በአሜሪካ ዋሽንግተን ከተማ ረቡ ሰልፍ ያደረጉትና ያድዋንስም ያረከሱት እነማናቸው ቀንደኞቹ ቢባል ዋናዎቹ አገር ወዳድ ኢትዮጵያውያን አይደሉም። አሁንም ተሳስተው በዘረኞቹ ድር የገቡት ግን በጊዜ እንዲነቁና መጠቀሚያ መሆን እንዲያበቁ እናሳስባቸዋለን። ለወያኔ በሚጠቅም ደረጃ አሜሪካ መሰለፏ የሚጠበቅ እንጂ የሚያስገርም አይደለም። ሻቢያን ማውገዝ ደግሞ ኢትዮጵያዊ ሁሉ ሊያደርገው የሚገባ ነው። አሜሪካ አማራን ኢትዮጵያን በክፉ ማየቷ ትላንት አልጀመረም። በዘረኞቹ ድር ገብተው ለህዝብ በመጮህ ፋንታ ኮሎኔሉ በቀደደላቸው ቦይ የፈሰሱትን ሁሉ ወገናውንም በኮሎኔሉ በነሽመልስ ወዘተ አነሳሽነት እየታረደ ነውና ይህን እንዴት ዘንግታችሁ ሳታፍሩ ኢትዮጵያዊ ነን ልትሉ ደፈራችሁ ብለን ልንጠይቃቸው እንፈልጋለን። በወለጋ በሰሞኑ ከ22 በላይ አማራዎች ተብለው ታርደው ተቀብረዋል። ስማቸውን በማስፈር ህሊናቸውን ካላቸው ልንኮረኩርም እንፈልጋለን። ቄስ ማንዴ ደሴ፣ አወቅ ማንዴ፣ አታጊ ማንዴ፣ መሰረት ማንዴ፣ ወርቅነሽ ማስረሻ፣ ሹመት መርሻ፣ አበባ ሹመት፣ አበዛሽ ሹመት፣ ድንቄ ሹመት፣ ወርቁ ሹመት፣ ብርሃኑ አዲሱ፣ ብርቱካን አዲሱ፣ አበበች አዲሱ፣ አቸናፊ ምግባር፣ ዘመዴ በላቸው፣ በየነ ደሳለኝ፣ ባህሩ በላይ፣ ማሬ ሀብታም፣ ትዕግስት ሀብታም፣ ፍቃድ ያለባቸው፣ ወርቅ ሰው ፈቃዴ፣ መሪጌታ ጤና። ነግ ለኮሎኔሉ ቀስቃሽነት በድጋፍ ሰልፍ ልንወጣ የምንዘጋጅ የነዚህንና የብዙ ወገኖቻችን ደም እየረገጥን መሆኑን እናስታውስ። ማርቸዲስና ሌላም መኪና ቁመን በወያኔ ድጋፍ ጸያፍ ዘረኝነትን ልንደግፍ ስንሰለፍም ድርጊታችን የወንጀል ወንጀል መሆኑን የወያኔ ሰለባዎችን ሁሉ በማስታወስ እናጅበው። ዘረኞቹን ደግፎ ሆነ ተደናብሮ ኢትዮጵያን ደገፍን ብሎ ራስን ለትዝብት ማጋለጡ ማክተም አለበት። በሂደቱ የህዝባችን ጠላት በዋና ደረጃ ኮሎኔሉና ዘረኛ አገዛዙ ነው። አሜሪካ ከነበረውና ካለው ጠባይ ምንም አዲስ ነገር አልጨመረም። ወያኔ የቀማውን የአማራ የኢትዮጵያ መሬት አሁንም ትግራይ ብሎ ሊያስተዳድር እና ሊገዛ ሊበዘብዝ አሰፍስፎ ያለው ኮሎኔሉና አገዛዙ ነው። የአማራ መስፋፋት እንቅፋት ሆነን ማለትን ተያይዘውታል። ዛሬም ትላንትም አሰቃቂ ፍጅት እንዲካሄድብን እያደረገ ያለው አገዛዙና ኮሎኔሉ ናቸው። በመቶ የሚቆጠር ሸኔም ቤኒሻንጉልም አይደለም። ተቃውሞ ሰልፍ መደረግ ያለበትም በአገዛዙ ላይ እንጂ ዘረኞቹን በመደገፍ ከቶም ሊሆን አይገባውም አይችልም። ስህተትን በመድገም ደግሞ ጥሩ ሲሰሩ መደገፍ፣ ሲያጠፉ መውቀስ የሚለው የገለማ ፈሊጥ አንገቱን ብቅ አድርጓል። የመይሶን ሂሳዊ ድጋፍ መሆኑ ነው። ሂሳዊ ድጋፍ ያሉት በደገፉት ያገኙት ውጤት መታነቂያ ገመድና የክላሽን ጥይት ብቻ ነው። ኮሎኔሉም የተለየ ምስ አይሰጣቸውም። አገዛዙን ለሁለት ከፍሎ ማየት ኮሎኔሉ አንድም አውሬ ዘረኛ በግልባጩ ደግሞ አገር ወዳድ ኢትዮጵያዊ ይሆናል ብሎ መፈረጅ የሚያሳየው ክምር ገልቱነትን ብቻ ነው። የዩኒቨርሲቲዎች ፕሬዝዳንቶች ሁሉ በመርጫው ቧልት የባለጌው ድርጅት እጩ ሆናችሁ ቀረቡ መባላቸው ምርጫውን የብልሆች ሂደት ወይም መፍትሄ አያደርገውም። አሁን እየተሰረ እንዳለው ኮሎኔሉ አንድ ጧት ተነስቶ የወያኔን ህገ መንግስት ሰረስኩ ቢል ወይም አንቀጽ 39ን ሻርኩ ቢል ለውጥ መጣ ማለት አይደለም። ፍራቱ እንደ ፍራት ዘረኝነት እንዳገዛዝና አቋም ወዘተ መወገድ አለባቸው። የህስካሎነ ድረስ ኦዴድ ብልጽግና እንደሆነ ሁሉ በህዝብ ላይ ማሾፍ እንጂ ለውጥ ሱም ይሆናል። ይህን ሀቅ ጫና ሰጥተን ስናስረዳ አመታት አልፈዋል። ናቁን ነጋጠባ ሊጫወቱብን እንደሚችሉ የድጋፍ ሰልፍ በተለይ በአሜሪካ አስደርገው ራሳችንን መሳቂያ እንደሚያደርጉን እርግጠኛ ሆነዋል። እንበኝን ባላቸው መጋጃዎቻቸውን በእያሉበት እንቃወም እናዋርድ ያገር ጠላት ብለን ለታሪክም ሳይቀር መቀመቅ እንክተታቸው። ጠላት ወዳጅ መለየት አቀቶን እባብና ጊንጡን ወደ ጉያ ማስገባት ካበዛን ነጋጠባ መመረዛችን እንጂ ሌላ የሚገኝ ምንም ጥቅም አይኖርም። የሚፈጀውን ወገናችንን አንርሳ። ኮሎኔሉን ደግፈው እየተሰለፉ አማራውን መፍጀት ያቁም የሚል መፈክር መያዙ መሳቂያ መሳለቂያ ያደርጋል እንጂ ግዳጅን መወጣት አይሆንም። የብረቱ በር ቢዘጋም ነብርና ፍየልን በአንድ በረት ማሳደር አይነት ጅልነት ነው ወይም አጉል ጮሌነት። ክልል ፈረሰ አልፈረሰ ዘረኝነት ከተጫነብን ምንም ለውጥ የለም። ያገዛዙ አጫፋሪዎች ለይስሙላ አገዛዙን ወቃሽ መሰል ጭምብል ቢያጠልቁም ባንዳና ካህሊነታቸውን ሊደብቁ ከቶም አይችሉምና ተሻሻሉ ተለወጡ ብለን ለማቀፍ መነሳት ስህተት ይሆናል። ጆሮ ያለው ይስማ። ዘወትር ግልጽነት ለዘረኛ ሰለባነትን ያስከትላል ያረጋግጣል። ዘረኛን መደገፉን ትቶ ወገን ተፈጀ ብሎ ለዓለም ድምጽ ማሰማቱ ይበልጣል። ድል ለኢትዮጵያዊነት። አገር አድን ትግላችን ሳይደናቀፍ ተፋፍሞ ይቀጥል።
ፈርዶበት አማራ አረ ያገር ያለ አረ ወገን ያለ እጁ መጋብጥቶ እግሩ ተሸርሽሮ የግፌ መከራን እየገፋ ኑሮ ለህዝቦቹ ፍቅር ይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከመዝራ በደሙ ለውሶ ነገሩንና ላምባሉ አለበት ኩበት ይወቃል አማራው ግፍ ያደረበት። አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጥቶች አይደለንም የለንም ሌላ አይደለም። ፈርዶበት አማራ ምንድነው ጥፋቱ? ለሁሉም ሃይማኖት ራሱ መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኑራቱ ድናት አገሩ መፈነቃቀሉ በግፍ መባረሩ። አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝ የሚል ጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ። አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ነሽ ላውሬ ሰው ለሞይ በአገር እንብኝን የሚያታጠቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ ባለ አልደራደር ኢትዮጵያን ለባዕድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ቢኝን የሚያጠብ ከስቀን ለመጣሉ ለወገን የሚወድቅ ጉራጌው ሮሞ ጋምቤላው ሲዳማ ሀደሬው ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ዱንዱና ጠንክሮ ይንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደር ፍንቅልቅል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ሀገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁ የሚሸለትበት ስራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እምቢኝ በል ሀገር ሰው አዛውን ትሞጣት እምቢኝ በል ኦሮሞ እምቢኝ በል ኩናማ እምቢኝ በል ጉራጌ እምቢኝ በል ሲዳማ እምብኝ በል አፋሩ እምብኝ በል ሀዲያ እምብኝ በል ጋምቤላ እምብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እምብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ
አድማጮቻችን በማስከተል በወቅታዊ ጉዳዮች ላይ የሚተቹት አድማጫችን የላኩልንን ትዝብት እናሰማለን። በሀገራችን ሰማይ ላይ ጥቁር ዳመና አጥሏል። ህዝባችንስ አደጋውን ለመከላከል ተዘጋጅቷል?
ሁሴን ፍትሙኝ ይሄ አብያት ናለው በደረሰ ፍንጭማለው ሲያለው ሁሴን ስሙኝ ይሄ አብያት ናለው በደረሰ ፍንጭማለው ሲያለው
የዳያስፖራው ጭንቅላተ ቢስ መንጋ ኢሳያስንና አብይን ደግፎ ሰላማዊ ሰልፍ ወጣ። አላዋቂ ሳሚ ንፍቄ ለቀልቃል አይደለም ይባለው የዳያስፖራው አለቅላቂ መንጋ ሁሌም የኢትዮጵያውያንን አንገት በውርደት እያስደፋ ሲቀጥል ይኸው ብዙ ዓመታትን አስቆጠረ። አዎ በነመለስ ጊዜ ቦንድ በመግዛት ለዘረኛው ሰይጣናዊ 5-1 ጠርናፊ ከንድ ማጠናከሪያ እንዲሆነው የገንዘብ ድጎማ በመስጠት ህዝባችን በጨካኙ የወያኔ ሰቆቃዊ አገዛዝ እጅ ወድቆ እንዲማቀቅ አስደርጎት ነበር። ዛሬም ትላንት በለገሰው እርዳታ ካደረሰብን የህሊናና የአካል ቁስል ገና ሳንሽርና ህመሙ እየቆጠቆጠን ባለንበት ይኸውና የጉዲፈቻ አደጉን ሙሶሎኒ የደም ዘመኑን በገንዘብ እየረዳ በማራዘም ኢትዮጵያን ከጠላት ባልተናነሰ እየጎዳ ይገኛል። በዚህም ምክንያት ህዝባችን በተለይም አማራው ጋሞው ጉራጌው ወዘተ እንደ ፋሲካ በግ እየታረደ እንዲቀጥል ታስቦ ይመስላል እስካሁን የገንዘብ ግድጋፉን ያላቋረጠበት። ለብዙ ጊዜ የኢትዮጵያ ህዝብ ዋና ያገር በቀል ጠላቶቹ ሻቢያ፣ ኦነግን ወያኔዎች ናቸው ስንል ነበር። የባት ጣላቶቻችንም ተደጋጋሚ ጥቃቶችን ያደረሱብን እነኚሁኑ ባንዳዎች ተጠቅመው ነበር። አሁን ደግሞ በእንቅርት ላይ ሆነና ነገሩ የዳያስፖራውን መንጋ ባራተኛ ረድፍ ላይ በጣላትነት ተሰልፎ ስቃያችንን ቀጣይ እንዲሆን አድርጎት ይገኛል። መቼም መንጋው ባልተገራ ምላሱ አብይ ግዛን ፕሬዝዳንት ኢሳይያስ ከነቤተሰቦቹ እግዚአብሔር ይባርካቸው አይነቱን ቅርሻት ያቀረሽ ከመስማቶች የከፋ ምን ነገር ሊኖር ይችላል? እንደ ዜጋ እጅግ በጣም ያማል። እስቲ ያለፈውን ሁሉ ለታሪክ መዝገብ ትተን እንለፈውና ዛሬ እየሆነ ያለው ላይ ትችት እንስጥበት። ወያኔን ተገላገልን ስንል ያገራችንን ትልቁ ሰይጣናዊ ጠላት ኢሳይያስን ለምኖና ጎትቶ በትግራይ ጭፍጨፋ እንዲፈጽምና ወያኔን ተክቶ በመላው ያገራችን ክፍል ተንሰራፍቶ ግድያውንና ዘረፋውን እንዲያጧጡፍ ያስደረገውና በአገራችን የውስጥ ፖለቲካ እጁን አስገብቶ የበላይ በመሆን አዛዥ ናዛዥ እንዲሆን ያስደረገው አሁንም አብይ ነው። ማለቂያ በሌለው የሰው ቄራ እንደ ከብት እየታረደ ደማችን እንደ ጎርፍ እንዲፈስ ያስደረገውና ይሄው አስተካክ ይልቀጥ እንዲቀጥልብን የሆነው በአብይ ትዕዛዝ ነው። ለሀገራችን ችግር መፍትሄው ሁሉን አቀፍ የሽግግር መንግስት መመስረት ሆኖ ሳለ እንብኝ አሻፈረኝ እኔ ብቻ ነኝ የማሻግራችሁ ብሎ ህዝባችንና ሀገራችንን ከሸክማችን በላይ በሆነው ቀጣይ የችግር ማጥ ውስጥ ዘፍቆ የሚያራኩተን ያው ዘረኛው አብይ አይደል? መንጋው እስቲ ተጠየቅ፣ ታዲያ ታመህ ካልሆነ ይህንን ዘረኛ አገዛዝ አሁንም ደግፈህ ሰልፍ መውጣት ነበረብህ? ዘመድ ከዘመዱ አህያ ካመዱ ብንልህ አትፍረድብና። አረ እየተስተዋለ እንጂ መንጋው፣ መቼም ባፉም ቢሆን ኢትዮጵያዊ ነኝ ከሚለው የዳያስፖራ መንጋ ሲጀመር ለእንደዚህ አይነቱ ጨቋኝ አገዛዝ እርዳታ ባልቸረው ነበር። መንጋው በገዛ ሀገሩ ላይ ፊቱን አዙሮና ጨቋኙን ደግፎ ከቆመ ለዚህ ባይተዋር አገራችንና ህዝባችን ከቶ ማን ሊደርስላት ይጠበቃል? አረ ከህሊናችን እንታረቅ። መቼስ ጭንቅላት የተፈጠረው አዙሮ ለማየት አይደል? እስቲ ልቦና ይስጠንና ለአገራችን እናስብላት። ሰልፈኛው ሱዳን አገራችንን ለቃ እንድትወጣ አሜሪካ ጫና ታድርግ ይላል። እንዴ አብይ ሱዳንን ለምኖ ባስገባው አሜሪካ ምን እንዳለባትና ነው ጫና አድርጊ ተብላ የምትጠየቀው? ምርጫው በሰላም እንዲጠናቀቅ ትርዳን ተባለ ደግሞ የቱ ነው ነጻ ምርጫ? መቼም እየቀለዳችሁ መሆን አለበት። እረስቲ ፍትሃዊ ምርጫ ስለመሆኑ አለመሆኑ መጀመሪያ ብርቱካንን መጽሐፍ ቅዱስ አስመትተን እንጠይቃት። ለኛ ብትዋሸንም እንኳ ምናልባት ለእግዚአብሔር አትዋሽም ብያስባለውና። ሌላው ጉዳይ የኤርትራ ህዝብ ጠላቴ አይደለም፣ ጠላቴ የሻቢያው ኢሳይያስ ነው። ኢትዮጵያና ኤርትራ በጋራ አደረጉት የተባለው ሰላማዊ ሰልፍም ለሽፋን ተብሎ እንጂ የሆነው የሻቢያና የኦነጋዊ ብልግና የድጋፍ ሰላማዊ ሰልፍ ነው። መንጋው አንት ኖረኛ ሳታመካኝ ብላኝ ብቻ ነገሩ ሁሉ ከዚህ ደረጃ ጸቅቶ መገኘቱ እያቅለሸለሸኝ ነውና ውሾን ያነሳ ውሾ ነው እያልኩ ሰላማዊ ሰልፍ ተብየው እንደ ምርጫው ያው ፍሬቢስ አስጠልታና የኢትዮጵያውያንን አንገት ያስደፋ ነው ብዬ ልለፈው። በመጨረሻም እንደ ባዶ ቆርቆሮ ለይስሙላ ኢትዮጵያ እያላችሁ የምትንኳኩ የመንጋ ቆርቆሮዎች እስቲ ከዘረኞች ትምህርት ቀስማችሁ ለሀገራችን ቁም ነገር ለመስራት ሞክሩ። ትምህርቱ ምንድነው ከተባለም ተጋሩ ወያኔን ደግፎ በመቆም እንዳትሞት የመተንፈሻ መሳሪያ ገዝተውላት አልሞት ብላ ይኸው አለች። ተጋሩ በትግራይ ስለደረሰው የሻቢያ ጭፍጨፋ ባለማቀፉ የሰባዊ መፍታ አስጠባቂ ገልተኛ ድርጅት ስለልቂቱ ምርመራ እንዲካሄድ አድርጓል። ዋው አያችሁ እቺ ፍራናት። እኛ ኢትዮጵያውያን ግን በሐረር በማይካድራ በመተከል በወለጋ በቢሾፍቱ ባሩሲ በጉራ ፈርዳ በለገጣፎ በሻሸመኔ ወዘተ በወያኔና በኦነጋዊ ኦሮሞማ በግፍ ለተጨፈጨፉት ህዝባችን በገለልተኛ ተቋም የዘርፍጅቱ ይመርመር ስንል አልተደመጥንም። ሌላው ቀርቶ ሰላማዊ ሰልፍ በተባለው ላይ እንኳ አብይን እናስወቅሳለን ተብሎ ነው መሰል አፋችንን በዳቦ ተብሎ ነው የታለፈው። ታፍነው ስለተወሰዱት የደምቢዶሎ ዩኒቨርሲቲ ሴት ልጆቻችንማ ማን ተንፈሽ ብሎ። ታዲያ ይሄ አያሳፍረንም? አያስቀንም? በታሪክ ፊት አያስወቅሰንም? ወይስ አይናችን እንደ እንንቶኔ በጥሬ ጨው ታጥበን ዘራፍ ይያልን ነው? መንጋው ህሊና ካላችሁ አዙሮ የማሰቢያ ጭንቅላታችሁን ተጠቀሙና ታረሙ። አለበለዚያ ግን ስቃያችንን ለማብዛት በቁስላችን ላይ ቤንዚን እያርከፈከፋችሁ በነጋጠባ አታቃጥሉን። አለበለዚያማ አይ ዲያስፖራ መንጋ የይምሰል ያፍታጋይ ከጠላት ወግኖ ወገንን አስገዳይ አታስብሉና አቦ
ወደን ፍጥሙ ይሄ አብያት ማለው በደል ወርቁኝ ጫለው ጂያለው ወደን ፍጥሙ ይሄ አብያት ማለው በደል ወርቁኝ ጫለው ጂያለው ፋቴ መድከሜ ነበር እንዲስማማ ግን ሳበስራሽ ምንም አልተሰማት ውሃቴ ብትሙ ይሄ አቤት አቤት ማለው በደል ደርሶብኝ ጮኋለው ጂያለው ውሃቴ ብትሙ ይሄ አቤት አቤት ማለው በደል ደርሶብኝ ጮኋለው ጂያለው
ታሪክን ብረዛ ትውልድን ዘለፋ ከውድቀት አያድንም። ጨቋኝ ገዢዎች ህዝብ ታሪኩን የዘነጋ የመሰላቸው ታሪክ ባዲስና ባሐሰት እየበረዙ በሬ ወለደን ሀቅ እያስመሰሉ በመታት ፊንፊኔ የተባለ ከተማ እየመሰረቱ ሳይታክቱ ሲዋሹና ሲቀጥፉ መታዘብ ልማዳችን ሆኗል። ለም ትግራይን አማራ ደረቅ በረሃ አደረጋት። ኤርትራ ቀኝ ግዛት ናት። እኛው ራሳችን ሳንሆን ሚኒሊክ ጡት ቆረጡ። በገጠር ከተማ ማዕከላዊ መንግስትን ግልበጣ ተሞከረ። ከባቡ ወያኔ እንቁላልና ለሀገር አሳቢ እርግብ ተቀፈቀፈ። ያልሰማነው ውሸት የለም። ታሪካችንም ቀን ተሌት በገዢዎችም በባዕዳንም ሲበረዝና ሲከለስ መስማት ማየት እጣ ክፍላችን ሆኗል። ከኢህአፓ ተያይዞ ጭቆናን የታገለውን ትውልድ ዛሬም ለዘረኞች ያልመቻለውን አገር ወዳድ ክፍል በጸያፉ በመዝለፍ ከህዝብ ሊነጥሉና ሊያሽመደምዱ እየጣሩ ናቸው። በቅርቡ በአንድ አስመሳይና የለየለት አድርባይ ባለብዙ ገጽ መጽሐፍ ዘርግተው በመላ ህዝብ ላይ ያቀረሹትን እንደ ምሳሌ መውሰድ ይቻላል። የቀድሞ ስርዓትን አምሮ በታገለው ትውልድ ላይ ዘመቻው ያለው ማጠየቂያ ስውር አይደለም። ኋላ ቀሩን የአጼ ስርዓት በመታገሉ የጭቆናና የፊውዳል ብዝበዛ ስርዓት ደጋፊዎች ተነስተውበት ነበር። አሁንም ሊጨፍሩበት አሰብስፈዋል። የአጼውን አገዛዝ የጣለው የህዝብ አብዮት እንጂ ጥቂት ተማሪዎች አይደሉም፣ አልነበሩምም። መውደቁ ሰየው ነው። ህዝብና ተራማጆች ያሰቡት ውጤት አለመሳካቱ ሙሉ በሙሉ ትግሉና አብዮቱን ስህተት አያደርገውም። በታሪክ ሂደት እይታ የተከተለው አንድ እርከን ወደ ላይ ወደ ጎንም ከተፈለገ እንጂ የኋልዮሽ ጉዞ አልነበረም። የግፍ ስርዓት ደጋፊዎች ትላንትም ዛሬም የሚያላዝኑበት ምክንያት የተመቻቸውን ጸረ ህዝብ አገዛዝ ተንከባክበው ሊያቆዩ ባለመቻላቸው ብቻ ነው። በየካቲት ህዝብ፣ ዘር፣ ሃይማኖት ሳይለይ በጋራ ታግሎ ኢትዮጵያን ሊለውጥ ሊያሻሽል ታገለ እንጂ እንደ ዛሬዎቹ ሸንካላ ዘረኞች ለጎጡ አልታገለም፣ በወንድም እህቱ ላይም አልተነሳም። ይህን ኢትዮጵያዊ የሆነ ቅዱስ ትግል አርአያነቱን ሊያደበዝዙ ሊያጠፉ የተነሱት ዘረኛ ጽንፈኞችና የተሸጡላቸው ባንዳዎች ዛሬ የሚያሽጎደጉድ ዘለፋና የሐሰት ታሪክ ግቡ ይህን ዘረኛ ስርዓት ለማሻሻጥና ህዝብ ሁሌም ተከፋፍሎ ሲናቆር እንደነበር አዲስ ታሪክ ለመጻፍ ለማሰራጨት ነው። የአኖሌ ልቦለድ የፊድፊኔ ማንነት ውሃ የማይቋጥር ትረካ ብዙ ከብት ነበረን ምኒልክ ዘርፏ ለህየል ልፈፋ ሁሉ ለምን እንደሆነ ማንም አይሰታውም። መላ ኢትዮጵያ ከኛ ባዮች የሚሆንላቸው ባይሆንም ወሎን ከኛ ብለው ከትግራይ መዋሰናቸውን ለምን እቅድ ተብሎ እንደሆነ የምንስትም አይደለም። በሹሞቹ መሃልም እየመጣ እየሰፋ ያለውን ትርክ ምክንያቱ ድብቅ አይደለም። ያን ጀግና ኢትዮጵያ ብሎ በድፍረት መስዋዕትነትን የተቀበለ ትውልድ ለማጥላላትና ጥላሸት ለመቀባት የሚደረገውንም ጥረት በነቂስም በጅምላም ዘምተንበት ውድቅ የምናደርገው ነው። በኢህአፓ ላይ ለምሳሌ እንቶ ፈንቶን የሚጽፉት አብዛኞቹ ስለ ድርጅቱም ሆነ ትግሉ ምንም የሚያውቁ አይደሉም። በረከት ስምኦን ይህ ነው ዶሴው ባላቸው ተመርተው ሐሰትን ሲጽፉ የነበሩ ቅጥረኞችን ታዝበናል። ከአስከፈ የደርግን ቅጥፈትና ክስ የወያኔን ዘረኛ ትረካ ሐቅ አስመስለው መሰከርን ነበርን፣ አጋለጥን፣ እንቆቅልሹን ፈታን ብለው ሲውገረገሩ የባጁ ናቸው። ውሻ በበላበት ይጮሃል ያልናቸውም አለምክንያት አልነበረም። ዘንድሮማ ለዘረኞች ተጎንብሰው ያልሆኑትን ሆን የሚሉ የድርጅቱን ስም ቀሚዎች በገሃድ ተሰልፈው ሊቀመንበር ነበር ወዘተ የሚል ሐሰታቸውን ሳያፍሩ እንዲረጩ መድረክ ተሰጥቷቸው በከንቱ ሲባዝኑ ይታያሉ። የሁሉም ጸረ ያ ትውልድ ቅንብር መሰረቱና መጠየቂያው አንድ ነው፣ ኢትዮጵያዊነትን ለመካድ ለማርከስ ብቻ ነው። ያ ትውልድ የታገለው ጎጥ ሃይማኖት ሳይለይ ለኢትዮጵያ ነውና ለገንጣዮችና ጠባቦች ጠላታቸው ነው። ታሪኩን መበረዝና ማጣመም ግዴታቸው ሆኖ መጥቶባቸዋል። ያ ትውልድ ጀግና ነበር፣ ለጠላት እጅ አልሰጠም፣ ቡከንነትን አላስመዘገበም። ከረሻኞቹ ፊት ቆሞ በድፍረት ፋሽስቶች ይወድማሉ እያለ እየጮኸ ግብረ ስየልን ችሎ ምስጢር አላወጣ ብሎ ራሱን ሰዋ እንጂ ገና ጠላት ያዝ ሲያደርገው ሁሉን ዘግዝኮ ብዙዎችን ለአደጋ አላጋለጠም። የነ ተስፋዬ ደበሳይን መስዋዕትነት፣ የነ ፋጡማ ማርቆስና ሌሎችንም የጀግና ሞት እንጠቅሳለን። ወያኔ በሰጠን መጻፊያ ጓዶች ያሏቸውን ሲያጋልጡና ድርጅት ያሉትንም በአደባባይ ሲነቅፉ አልሰማንም። ያ ታሪክ ሌላ፣ የዘንድሮ የካሃዲዎችና ቡከኖች ጸያፍ ማንነት ሌላ። ይህን ተገንዝበው ግን ያለፈውን ትውልድ ለማጥቃት ሲጥሩ በትውልዱና በሕዝብ ላይ በጣም አሳፋሪ እና ደረጃው የዘቀጠ ሐሰትን ማሰራጨታቸው አልቀረም። የኢትዮጵያን ሕዝብ ጨካኝ አረመኔ ብለው በማቅረብ የሥርዓቱንና የገዢዎቹን ወንጀል አለሳልሰው ያቀርባሉ። ለኢትዮጵያና ለዓላማ ብለው የተነሱትንና ውድ ሕይወት የገበሩትን ጀግኖችና አርበኞች ወሲብ ነክ ብስጭት ስለነበራቸው በትግል ተሰዉ እያሉም ነው። ውሸት ከውሸት ተወዳድሮ ከሹሙ ጫማ ስር ማን ቀድሞ ወድቆ ይንፋቀቃል ሆነና ቁም ነገሩ ያንዱን ከጥፈት ሌላኛው አልፎት ለመሄድ መድረክችንን የከጥፈት መናሃሪያ አድርገዋል። ብዙውን ህዝብ ቀይ ሽብር መቼና ለምን በማን ላይ እንደታወጀና ያን ያህል ኢሰባዊ ግፍ እንደፈጸመ እያወቁ እያለ ዘመናዊ ተች ነኝ ብሎ የመጣ አንዱ ለምሳሌ ቀይ ሽብር የመጣው በመንግስቱ ላይ የግድያ ሙከራ ስለተደረገና ፍቅሬ መርዕድ የተባለ የመይሶን መሪ ስለተገደለ ነው ብሎ ለመዋሸት ለመቀባጠር ሞክሯል። በነበረው ቅራኔና ግጭት ከዚያ ሰው ቢገደል የዚሁ ሂደትና ቅራኔ አካል እንጂ የሰልፍን መለያየት ተቋም እንጂ ሌላም ተደርጎ ሊወሰድ ባልተገባው ነበር። ይሃፓ ጥይት የተኮሰው ስንትና ስንት አባሎቹና ደጋፊዎቹ ተገርለው ጦርነቱም ከታወጀበት በኋላ መሆኑ ስለማያመቻቸው የነበረውን ሀቅ መካድ ወይም ጭራሹኑ መርሳት ማስረሳት ስምሪታቸው ሆኖ ይገኛል። ለሚዋሹት በዚህ ምላሽ ለመስጠት ባንነሳም ሰማዓትን ከመዘከር አንጻር ልናልፋቸው የማንችላቸውን በሬ ወለደ ተረካዎች ግን መተቸት እንገደዳለን። ፊንፊኔ የኢትዮጵያውያን ሳይሆን የኦሮሞ ብቻ ነበር። ኦሮሞ ተፈናቅሎና በመቶ ሺዎች ተጨፍጭፎ ነው ከተማው የተመሰረተው። ሰሜን ሸዋ ሁሉ ኬንያ ወዘተ ህዝብ ራሱ ምላሽ ሰጥቷቸዋል። በኃይል ፍላጎታቸው ሊያሰፍሉ ህዝባችንን ሲገድሉ እያየነውና ለዚህ ተገቢው ምላሽ እንደሆነ ተቆማናል። የኢትዮጵያ ህዝብ ጨካኝና ረመኔ ነበር ትረካ ዋና ዓላማው የሽረኞቹን ጭካኔና ረመኔነት ለኢትዮጵያ ህዝብ ቅርስ አድርጎ ለማላከክ መሆኑን ማጋለጥ ግን ተገቢ ነው። ውሸታም ውሸቱን ለማሰራጨት እናቱን ሳይቀር ሰድቦ ያቀርባል እንደተባለው ሹሞቹን ለመደገፍ ሲፍጨረጨሩና ህዝብን አረመኔ ብሎ መዝለፉ ብቻ ሳይሆን አገራችንን አባት ልጁን የሚደፍርበት አገርም ብለው እስከ ማቅረብ ደርሰዋል። ከዚህ የበለጠ የዘቀጠ ውሸትና ክህደት ምን አለ? እንደማንኛውም አገር በኢትዮጵያም የሚከሰትን ወንጀልና ጥፋት ሊኖር ሲችል ግን አኩሪዮ ኢትዮጵያ ታሪክ አባት ልጁን የሚደፍርባት አገር ተብሎ በጅምላ ክስ የሚቀርብ ነው? ይህ የዘቀጠ ግለሰብና የሹሞቹ ታሪክ አቅራቢ በመከተልም የደርግን አውሬነትና ጭካኔ ከታገሉት ጀግኖች ድርጊት ጋር ለማመሳሰል ኢሃፓ የፈጸመው ግድያ የሰው አንገት ቆርጦ ጆልያ እስከመክተት ይለዋል ያው ነበር ሲል ዘላብዷል። ህዝብ የደርግን ግፍና አውሬነት በተመለከተ ማንንም ነጋሪ አይፈልግም። የኢሃፓ የመከላከል ጥረት ደግሞ ምን ያህልና በማን ላይም እርምጃ እንደተወሰደ ምስጢር አይደለም። ሚሊዮኖችን የፈጀ ፋሽስት አገዛዝን ግፍ እንዴትስ ከተከላካይ ህዝብ እርምጃ ጋር ያወዳድራል? አልፎም ግን የድርጅት የግለሰብ አንገት ቆርጦ ጆንያ ከተተ ከሚሉት ልቦለድ በደርግ ተጀምሮ በወያኔ ቅብብሎች ለዛሬ የደረሰ ነው። ኢሃፓ ከርተው ብዙ መከራንና ጥፋት ባደረሱበት አንጃዎች ላይ ማድረግ የሚገባውን አላደረገም እንጂ በጅምላ በቀል የሚከሰስ አይደለም። ዛሬ በድርጅቱ ላይ የሐሰት ዘማቾች የሆኑት ሁሉ ድርጅቱ ባጭር ሊያስቀራቸው ሲችል ለቋቸው እንጂ የሚሉትን ቢያደርግማ ኖሮ ለወሬ ነጋሪም አንድም ባልተረፈ ነበር። ግን ህግና ድንጋጌ ያለው ድርጅት እንደመሆኑ መጠን ህጉን ማስከበር ደግሞ ግዴታው መሆኑን ማንም ሊክድ አይችልም። ጠላት ጋር ግብ ግብ ገጥሞ ባለበት አይ እገሌን እንኳ ይወደዋል ብሎ እርምጃ ከመውሰድ እንዲታቀብ መጠበቅ ጅልነት ነው። እገሌን ኢሃፓ ገደለብን ለሚሉ ከ500,000 ያላነሱ የኛን እገሌዎች ስም ዝርዝር ልናቀርብላቸው እንችላለን። ተወሰደ የተባለው እርምጃ በሚሉት መልክስ ቢወሰድ ይህ ከደርግ አውሬነት ጋር በሚዛን ተቀምጦ ይወገዛል? የጸሐፊው ዋና ተግባር የሹሞቹንና ጽንፈኞቹን ግፍና ረመኔነት ለማቅለል በመሆኑ የኢትዮጵያ ህዝብ በዚህም በዚያም ቢሆን ጨካኝ አውሬ ነው በሚል ታሪክ ፈጥሮ ግፋቸውን ለማለሳለስና ምን ያርጉ ኢትዮጵያዊ አይደሉም ለማሰኘት ነው። ይህ የሹሞቹና የወያኔ የብዕር ኩሊ ቀጥሎም ያ ትውልድ እኮ ቤተ ክርስቲያኑን ሁሉ ትምህርት ቤት እናድርግ ያለ ነው አገሩን የማያቅ ነው ሲልም ተችቷል። ትውልዱን ኮሚኒስት ብለን በጌቶቻችን ዘንድ እናስጠላው የወያኔ ዋና መርህ ሆኖ የቆየ ነው። ለዚህም ነው ሹሙ ማንም ሳይወስን ገና ከመምጣቱ የእኛ ድጋፍና አቋም ለካፒታሊዝም ነው ሲል የቀባጠረው። ያ ትውልድ ጸረ ሃይማኖትና ጸረ ቤተ ክርስቲያን እንዳልነበረና ከራሱ ከወያኔ ፍልፍላዎች ማንንም ቤተክርስቲያንን ወደ ትምርት ቤት እንቀይር ሲል እንዳልተደመጠ ታሪክ ይመሰክራል። ይህ ለጀንተራራ ያህል ውሸት የተፈተለው ለምን ምክንያት እንደሆነ ማንንም አያጣው። ያ ተወልድ ሁሉን ሁኔታ ተጠጥሮ ተገነዘበ ማለት ባይቻልም አንቦና ጊዜ ፈጅቶ ታሪኩን ግዳጁን አውቆ የሀገሩን ጀግኖች የለጣሎች አድንቆ ከደጃዝማች ታከለ ወልደ ሐዋርያት እስከ መንግስቱና ገርማ ሜንዋይ ወዘተ ኢትዮጵያን ከኋላ ቀርነት አላቆ ታላቅ አገር ለማድረግ አውና ይሁነኝ ብሎ የተነሳ እንጂ በመቀበጥ እየተጣደ ለጠላትና ለባድ እየሰገደ ታሪኩን ያገደፈ ትውልድ አልነበረም። ያፓም ሃይማኖት የግል አገር ይጋራ እኩልነት ይረጋገጥ ፖለቲካና ሃይማኖት አይደባለቁ የእምነት ነጻነት ይከበር ብሎ ታገለ እንጂ ባለው አቅም ዋልድባንም ሆነ ማህበረሰላሴን ሲያግዝ የእስልምና ሃይማኖት ተከታዮችን መብት ለማስጠበቅ ሲጥርታየ እንጂ የቀባጣሪ እንደጻፈው በሃይማኖት ተቋሞች አሉታዊ እርምጃ ሊወስድ ሲጥር መቼምና ከቶም አልታየም። ታዲያ የትውልድን ባህሰት የመወንጀል አባዜ ምን ይባላል? ግፈኛና ዘረኛን አገዛዝ ለመደገፍ ህዝብን ማደናገርና ታሪክን መበረዝ ጀግና ትውልድን መዝለፍ ወንጀል ነው። ጸረ ህዝብ አሰኝቶ መዘዝንም ያመጣል። አደናጋሪዎችን በተመለከተ ተገቢውን ምላሽ ወደፊትም የምንሰጥ ቢሆንም የሚከተሉትን ጫና ፈተን ማቅረብ እንፈልጋለን። የኢትዮጵያ ታሪክ እንደ ማንኛውም ህዝብ ታሪክ በጦርነትና ግጭትም የሚገለጽ ቢሆንም የአረመኔዎችና የልጅ ደፋሪዎች ታሪክ አይደለም። የኢትዮጵያን አኩሪ ታሪክና ወግ ለፖለቲካ ፍጆታና ለዘረኞች ድጋፍ ለመስጠት በሚል አጣሞ ማቅረብ ጸረ ኢትዮጵያነትና አደናጋሪነት ነው። ለመሰረታዊ ለውጥ የታገለውን ትውልድ አላቀሙ ተጋፈጠ ማለትና አስጨረሰ ብሎ መወንጀል ዛሬም ሹሞቹ ስልጣን ይዘዋል ታጥቀዋልና አትንኳቸው ማለት ነው። የያፓ ያልነበሩ መፈክሮችን ፈጥሮ ነበሩ ማለት ቅጥፈት ነው። ለትርኪ ምርኪ ግለሰቦች ሆኑ መሰለቻቸው ባንድ በኩል የትንኛ ህል እንኳ በድርጅቱና በትግሉ አሻራ ሳይኖራችሁ የነበራችሁ አታስመስሉ ስንል በሌላ በኩል ደግሞ ለዘረኞች ኢትዮጵያዊነትን ተንከባክበው የሚጠብቁ ሚሊዮኖች ገና አሉ እንላቸዋለን። ለሀቅና ለኢትዮጵያ ዘብ እንቆም። ታሪክ በራጆች ይወገዙ ይወገዱ። ኢትዮጵያዊነት አለ ትርጥር ያቸንፋል። ተመታይ ሾካኩ እንደምን አላችሁ መጀማት ተቡ አንደትርጣዳችሁ አላንዳን ሾካካ ከሃዲ ሁዳ ለሌት ለገር ወዳጅ ምገዳ ሾካካ ከሃዲ ሾካካ ወሬኛ ይራፈረብን በመከራ ሐሩር በስቃይ ዶፍ ህይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወመን ትተን ተቃውሞን ተቃውመን እንብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን
የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አፍንቀን በቁማችን ሞተን የባሰን አጥፋምጣ ከመላፍ ለጠፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም ባፍረት ተውጦ
ላስቲክ ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ Thank you.